የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዛሬ ትልቁ ትኩረታችን በሶስት ሳምንታት እድሜ በሚካሄደው የዩናይት ስቴትሱ ፕሬዝዳንታዊ ምርጫ ወሳኝ የሆነ አሰራር ነው።
ኤሌክቶራል ኮሌጅ እንግዲህ በዚህ ሀገር ከፍተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ ዛሬ ኦልሞስት 400 ዓመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይሄን ሁለቱን ለማስታረቅ በሚል ነው የተፈጠረው።
ኤሌክቶራል ኮሌጅ ይባላል።
ሙያዊ ትንታኔውን እየሰጡንን የጆርጂያ ስቴት ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር ፋሲል ቸርነትን ነው የሰማችሁት። አብረውን ያመሻሉ።
በርካታ አድማጮቻችን የጠየቃችሁት በስንቱ በአሜሪካ ተከታይ ወግም በገባንላችሁ ቃል መሰረት ዛሬ ይገባደዳል።
አንድ ሰዓት ተኩል ሊፈጅ ይችላል። ቲያትሩ መጋረጃ ተከብቶ እስከሚዘግፍ ፊልሙ ሁለት ሰዓት ሊፈጅ፣ ያቺን ሰዓት ረፍትን ከሰጠው የምችለው ይሄን ነው፣ እኔ ጋ ያለኝ ይሄ ነው መክሊቴ። ያንን ደስ የሚል እረፍት የሚሰጥና ህይወትን መለስ ብሎ ለመገምገም የሚያስችል ሀሳብ ከጣልኩ ይበቃኛል። እኔ ለውጥ ላመጣ በምችልበት ነገር ላይ ነው ስራትማ።
የተከታታይ ቴሌቪዥን ድራማው በስንቱ መሪ ተዋናይ አለማየሁ ታደሰ ነው።
ሰዓታችን እንደፈቀደ ሌሎች ቅንብሮችም እናስተዋውቃችኋለን።
ከዛሬ እሁድ ጥቅምት 3 2017 ዓ.ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱ የዓለም ዜና ይቀድማል።
የትም እንዳትሄዱ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ግብፅና ሱዳን በናይል የተፋሰስ ትብብር ማዕቀፍ ስምምነት ላይ ተቃውሞ አሰሙ። የናይል ተፋሰስ የትብብር ማዕቀፍ ከዛሬ ጥቅምት 3 ቀን 2017 ዓ.ም ጀምሮ ወደ ተፈጻሚነት ገብቷል ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሁኔታው የናይል ቤተሰቦችን ትስስር ያጠናክራል ሲሉ በኤክስ ገጻቸው አስፍረዋል። የትብብር ማዕቀፉ ወደ ተፈጻሚነት መግባቱ የአባይን ውሃ ፍትሐዊነትና ምክንያታዊ በሆነ መንገድ ለመጠቀም የተደረገው ረዥም ጉዞ ማብቂያ ነው ብለዋል። የትብብር ማዕቀፉን ሲቃወሙ የቆዩት ግብፅና ሱዳን በበኩላቸው የተለመዱ አሰራሮችና ዓለም አቀፍ ሕግን የሚጥስ ነው በማለት እንደማይቀበሉት ማስታወቃቸውን መንግስታዊው አህራም ድረገጽ ዘግቧል። ከአርብ ጥቅምት 1 ቀን 2017 ዓ.ም ጀምሮ ለሁለት ቀናት በካይሮ ስብሰባ ያካሄዱትና የናይል ተፋሰስ የትብብር ማዕቀፍን ጨምሮ በሌሎች ከውሃ አጠቃቀም ጋር በተያያዙ ጉዳዮች ላይ የተወያዩት ግብፅና ሱዳን ማዕቀፉ እንደ አውሮፓ አቆጣጠር በ1929 እና በ1959 የተፈረመውን የናይል ውሃ ስምምነት ይጥሳል ብለዋል። የናይል ተፋሰስ የትብብር ማዕቀፍ ስምምነት የተለመዱ አሰራሮችና ዓለም አቀፍ ሕጎችን ይጥሳል ሲሉ ግብፅና ሱዳን መግለጻቸውንም ዘገባው አመልክተዋል። የማዕቀፍ ስምምነቱ ወደ ተፈጻሚነት መግባቱ እየተነገረ ያለው ከተፋሰሱ አገራት አንዷ የሆነችው ደቡብ ሱዳን ባለፈው ሐምሌ ወር መጀመሪያ ላይ ተቀብላ ማጽደቁን ተከትሎ ነው። ስምምነቱ ለ11 ዓመታት ከዘለቀ ውይይት በኋላ በ2002 ዓ.ም በአውሮፓውያኑ 2010 ግንቦት ወር ላይ በኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ኬንያ ሲፈረም ብሩንዲ በቀጣዩ ዓመት ስድስተኛ አገር ሆና መፈረሟ ይታወሳል። ከእነዚህ አገራት መካከል ከኬንያ በስተቀር አምስቱ ስምምነቱን በየሀገሮቻቸው ሲያጸድቁ ደቡብ ሱዳን ስድስተኛዋ የስምምነቱ አጽዳቂ አገር ሆናለች። በአዋሽ ፈንታሌ ሌላ የመሬት መንቀጥቀጥ መከሰቱ ተገለጸ። በአፋር ክልል ገቢረሱ ዞን አዋሽ ፈንታሌ ወረዳ ዛሬ ጥቅምት 3 ቀን 2017 ዓ.ም ጠዋት ሌላ የመሬት መንቀጥቀጥ መከሰቱን የአዲስ አበባ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሊዊ ለአገሪቱ ብሔራዊ ጣቢያ ኢቢሲ እንደገለጹት ማለዳ 1 ሰዓት ከ37 ደቂቃ ከ50 ሴኮንድ አካባቢ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.6 አካባቢ ሆኖ ተመዝግቧል። መንቀጥቀጡ የተከሰተው በመሬት ውስጥ እየተንቀሳቀሰ ባለ ቅልጥ አለት ምክንያት መሆኑን ዳይሬክተሩ አስረድተዋል። በአፋር ክልል የተከሰቱ አነስተኛ መጠን ያላቸውን የመሬት መንቀጥቀጥ ክስተቶች በተከታታይ ሲመዘገቡ መቆየታቸውን ጠቅሰዋል። ባለፈው እሁድ መስከረም 26 ቀን 2017 ዓ.ም ምረት በአዋሽ ፈንታሌ ወረዳ በሬክተር ስኬል 4.9 የተመዘገበ የመሬት መንቀጥቀጥ ተከስቶ አንዳንድ ጉዳቶች ማድረሱን የሰመራ ዩኒቨርሲቲ ማስታወቁ ይታወሳል። የመሬት መንቀጥቀጡ ንዝረት አዲስ አበባ ድረስ መሰማቱን የከተማዋ ነዋሪዎችና የአዲስ አበባ ዩኒቨርሲቲ በእለቱ አስታውቀው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ታንኮች ወደ ሰሜናዊ ጋዛ ጫፍ ዘልቀው እየገቡ ነው። በአካባቢው 9 ቀን ባስቆጠረው የሰሞኑ የእስራኤል ኃይሎች ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ፍልስጤማውያን ተናግረዋል። የሰሜን ጋዛ ነዋሪዎችም ከዚህ በኋላ የሚሸሹበት ስፍራ አለመኖሩን ገልጸዋል። ጥቃቱ እስራኤል በሊባኖስ ከምታካሄደው ዘመቻ ጋር በተመሳሳይ ጊዜ የሚፈጸም መሆኑን ሮይተርስ አመልክቷል። በሰሜን ጋዛ ጫፍ ከጋዛ ባህር ዳርቻ የዘለቁት የእስራኤል ወታደሮች በሼክ ረድዋን አንዳንድ ክፍሎች ባደረሱት የቦምብ ጥቃት ነዋሪዎች መኖሪያቸውን እንዲለቁ መገደዳቸውን ተናግረዋል። እንደ ነዋሪዎቹ ገለጻ የእስራኤል ኃይሎች በሰሜን ጋዛ ጫፍ የሚገኙ ሶስቱን የቤት ሃኖን፣ ጀባሊያና የበይት ላህያ ከተሞችን ከተከበበችው ጋዛ በተሳካ ሁኔታ ነጥለዋል። ታይዋን የቻይና አውሮፕላን ተሸካሚ የባህር ኃይል መርከብ ቡድን ዛሬ እሁድ ወደ ደሴቲቱ ደቡባዊ አቅጣጫ መቅዘፉን አስታውቃለች። የቻይና ጦርም ዛሬ ባወጣው የቪዲዮ መልእክት ለውጊያው የተዘጋጀ መሆኑን አስታውቋል። ትኩረቱ ታይዋን ላይ መሆኑን ያመላከተ ነው የተባለው የቻይና ጦር ያሰራጨው የቪዲዮ ምስል የጦር መርከቦችን፣ ተዋጊ ጄቶችን፣ ሚሳይል ማስወንጨፊያዎችና የባህር ሰርጓጅ ተሽከርካሪዎችን አሳይቷል። በመጨረሻም ፕሬዚደንት ጆ ባይደን በፍሎሪዳ የባህር ዳርቻ በከባድ ዝናብና አውሎ ንፋስ ወይም ሃሪኬን ሚልተን የደረሰውን ጉዳት ለመቃኘትና ምክር ቤቱ ተጨማሪ አስቸኳይ የአደጋ ጊዜ የገንዘብ ድጋፍ እንዲያደርግ ለመገፋፋት ዛሬ እሁድ ወደ አካባቢው አምርተዋል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ጉዳዩ እንደ አውሮፓ አቆጣጠር ከዳር 5 ምርጫ በኋላ እንደሚስተናገድ ቢናገሩም ወደ ቅዱስ ፒትስበርግ ከተማ የተጓዙት ባይደን የአደጋ ጊዜ እርዳታ ከወዲሁ በአስቸኳይ እንዲጸድቅ ግፊት እያደረጉባቸው ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ጥቅምት 3 2017 ዓ.ም በድጋሚ ጤና ስትልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ
ለምሽቱ ትኩረት ካደረግንባቸው ከሁለቱ ልዩ የራዲዮ መጽሔት ቅንብሮች ጋር ተመልሰናል።
Tell me, tell me, tell me.
ያልሞላ ጊዜ በቀረውና ከመቼውም በላይ ወሳኝ መሆኑ በሚነገርለት የዘንድሮ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ቁልፍ ስለሆነ
በብዙዎች ዘንድ በወጉ በማይታወቅ ነገር ግን ዘመን የጠገበ የምርጫ ስርዓት አንድ አካል የሆነ አሰራር ዙሪያ የምናደርገው ውይይት ነው ቀዳሚው። ዶክተር ፋሲል ቸርነት በቅድሚያ ለጊዜው እናመሰግናለን።
አመሰግናለሁ። እንደምን አመሻችኋል?
እንደምን አመሹ ዶክተር ፋሲል?
ጤና ይስጥልኝ። እንደምን አመሸሽ
ዶክተር ፋሲል? እዚህ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለምክር ቤቶች መቀመጫዎች የሚደረጉ ምርጫዎች የተቃረቡበት የምርጫ ሰሞን ነው። ከምርጫ ጋር የተያያዙ ጉዳዮች እናነሳለን። ይልቁንም ደግሞ የምርጫ አሰራርና ሂደትን የሚመለከቱ በቅርብም በርቀትም ላሉት አድማጮቻችን ይበጃሉ የምንላቸውን አንዳንድ ርዕሰ ጉዳዮች እያነሳን እናወያያለን። ለዛሬው የራዲዮ መጽሔት የመረጥነው ርዕስ በዩናይትድ ስቴትስ የምርጫ አሰራር ሂደት በእንግሊዝኛው አጠራር ኤሌክቶራል ኮሌጅ በመባል የሚታወቀውን ተመጣጣኝ አማርኛ ስያሜ ያላገኘንለትን አሰራር ይመለከታል። ታሪካዊው ይህ አሰራር የተፈጠረበትን የዚህን ዘዴ አሰራር ምንነት ራሱ በመረዳት ብንጀምር አብዛኛው ዓለም ከሚያውቀው አብላጫ ድምፅ ያገኘ አሸናፊ የሚሆንበት አሰራር ጋር የሚነጻጸርበትን ሁኔታ ለቀረበ መረዳት ምንድን ነው ኤሌክቶራል ኮሌጅ? ዶክተር ፋሲል።
እሺ፣ እንግዲህ እንዳልከው የአማርኛ አቻው እዚህ ላይ የለም። ስለዚህ በእንግሊዝኛ ነው የምናነሳው። ኤሌክቶራል ኮሌጅ እንግዲህ በዚህ ሀገር ልዩ የተፈጠረ የአሰራር ዘይቤ ቀጥተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ እንግዲህ ወዴት ይወስደናል? የዛሬ ኦልሞስት 400 ዓመት ማለት ነው የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ እነዚህ ሀገሩን የመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይሄን ሁለቱን ለማስታረቅ በሚል ነው ይሄ ኤሌክቶራል ኮሌጅ የተፈጠረው። 1787 ጀምሮ 1800 ላይ አንድ ምርጫ ነበረ፣ የፕሬዚደንሻል ምርጫ። እዛ ላይ ምን ችግር ተፈጠረ? ሁለቱም እኩል ድምፅ አገኙ እና ተወዳዳሪዎቹ አስቸጋሪ ሆነ። ምክንያቱም ህጉ ይህን ነገሮች ዘርዝሮ አያይም ነበረ። ስለዚህ በ1804 12ኛ የህገ መንግስት ማሻሻያ ላይ በበለጠ አብራርተውት አንደኛው ፕሬዚደንትና ቫይስ ፕሬዚደንቱ በአንድ ትኬት ላይ እንዲሆኑ፣ ሁለተኛ ነገር ደግሞ ከኤሌክቶራል ኮሌጅ ድምፅ ውስጥ አብላጫው ማለት 270 ያላገኘ ተመራጭ ካለ ሀውስ ኦፍ ሬፕሬዘንታቲቭስ ተሰብስቦ እያንዳንዱ ስቴት ድምፅ የሚሰጥበት ሁለተኛ ዙር ምርጫ ተደርጎ 26 ድምፅ ያገኘው አሸናፊ ይሆናል ማለት ነው። ይሄ ነው ታሪክ አመጣጡ። እንግዲህ በ1787 ህገ መንግስቱ ሲረቅ አብሮ ህግ ሆኖ ቀረበ፣ የህገ መንግስቱ አካል ሆኖ። ከዛ በ1804 ደግሞ በ12ኛው ህገ መንግስት ማሻሻያ እነዚህ ማሻሻያዎች ተደረጉበት ማለት ነው።
ራሱስ ምንድን ነው እንዴት ነው የሚሰራው ብሎ ለሚጠይቅ ሰው ኤሌክቶራል ኮሌጅ ሲባል ምኑ ነው የሚቆጠረው ለሚል ለአሰራሩ በአድ ለሆነ ሰው እንደ አንድ ሁለት ክማከል ቢችሉ
ጥሩ ነው። እሺ፣ እንግዲህ ኤሌክቶራል ኮሌጁ 538 ሰው መራጮች ነው ያሉበት። ይህ ቁጥር ከየት መጣ ብትል የአሜሪካን ሴኔት የበላይኛው አካል 100 አባላት ነው ያሉት፣ የታችኛው ደግሞ 435 ነው። ሲደመር 535 አባላቶች አሉት። 535 አባላቶቹ ላይ እናንተ ያላችሁበት ዲስትሪክት ኦፍ ኮሎምቢያ ድምፅ ሰጪ አባላት ባይኖሩትም 3 ኤሌክተሮች በህገ መንግስቱ ተሰጥተውታል። ስለዚህ 538 ኤሌክተሮች ያሉበት ኮሚቴ ልበለው ነው። ከዛ ውስጥ ፕሬዚደንቱ ማሸነፍ የሚታወቀው 270 ድምፅ ሲያገኝ ማለት ነው፣ ማጆሪቲ ድምፅ ሲያገኝ አሸናፊ ይሆናል። እና ይሄ ቁጥር እንደገና ስታየው በየስቴቶች በ50 ስቴቶቹ ሲከፋፈል እያንዳንዱ ስቴት ያለው የኤሌክተር ብዛት የሚወሰነው ኮንግረስ ውስጥ ባሉት የሀውስ ኦፍ ሬፕሬዘንታቲቭስ ተወካዮች ቁጥርና ሁለቱ ሴኔተሮች። ለምሳሌ ጆርጂያ 14 ኮንግሬሽናል ዲስትሪክት አለ እና እያንዳንዱ ስቴት ያው ሁለት ሴኔተር ነው ያለው ቢትልቅም ቢያንስም። ስለዚህ 16 ኤሌክተሮች አሉት ማለት ነው ጆርጂያ። ካሊፎርኒያ ብትሄድ እንደዚሁ 55 ነው፣ ሁለቱ ሴኔተሮች ናቸው፣ ሌሎቹ የምክር ቤት አባሎች ናቸው። እና ቁጥሩ የእያንዳንዱ ስቴት የኤሌክቶራል ኮሌጅ ቦት የሚወሰነው በተወካዮቹና በሴኔተሮቹ ቁጥር ብዛት ነው።
እንዳሉት ግዛቶቹ በሁለቱ ምክር ቤቶች ውስጥ ባሏቸው ተወካዮቻቸው ብዛት መሰረት ያን ቁጥር ያለው ድምጽ እንደሚሰጡ ወይም ያን ግዛት ያሸነፈ ሰው ለግዛቶቹ ከተመደበው ድምጽ ይሄን ሀሉን አግኝቷል ይባልና ይበልጡንም ደግሞ ሁሉንም ተቀሎ የሚወስድበት ሁኔታ አለ።
አዎ፣ ለምሳሌ አሁን ኒውዮርክ 29 ኤሌክተሮች አሉት፣ ምርጫ ሰጪዎች አሉት። ያብቶ በመንደነ ተወሰነው ያንዳንዱ ስቴት ሁለት ሴኔተር ነው ያለው። 27ቱ ደግሞ የኮንግሬሽናል ዲስትሪክት ቁጥር ብዛት ነው፣ የተወካዮች ቁጥር ብዛት ነው። ስለዚህ በዛ ልክ ነው ማለት ነው ያንዳንዱ ስቴት ኤሌክቶራል ኮሌጅ ውስጥ ድምጽ ሰጪ የሚኖረው።
ስለዚህ የስቴቶች የህዝብ ብዛት የኤሌክተሮቹን ወይም ደግሞ እነዚህ የመራጭ የህዝብ ተወካይ መራጮችን ብንላቸው የነሱን ቁጥር የሚወስነው እሱ ነው፣ የህዝቡ ብዛት ነው የስቴቱ የህዝብ ብዛት።
በትክክል በትክክል። አሁን ለምሳሌ ትንሹ ስቴት ለምሳሌ ዋዮሚንግ ብናይ ፖፑሌሽኑ ወደ 600,000 አይደርስም፣ ግን አነስተኛው የተባለው ስቴት 3 ኤሌክቶራል ኮሌጅ ቦታ አለው። በዛ ቁጥር መጠን ዲስትሪክት ኦፍ ኮሎምቢያ የተሰጠው 3 ነው። እንግዲህ ከሶስት አንስተ እስከ ካሊፎርኒያ 55 ድረስ ማለት ነው። እንደየስቴቱ ህዝብ ብዛት ይቀንሳል ይጨምራል ማለት ነው።
ዶክተር ፋሲል፣ በትንንሾቹ ግዛቶችና ብዙ ህዝብ ባላቸው ግዛቶች መካከል ያለው የኤሌክቶራል ኮሌጅ መራጮች ቁጥር ድልድሉ ፍትሐዊ አይደለም የሚለው አንዱ ጥያቄና ውዝግብ ነው። በዚህ ላይ ምን ማብራሪያ ይሰጡናል?
ጥሩ ጥያቄ ነው። እንግዲህ እንዴት ነው አሁን ትናንሾቹ ግዛቶች የመጨረሻ 3 ነው ያላቸው ብለናል። የህዝብ ቁጥራቸውን ብናይ ለምሳሌ አሁን ዋዮሚንግን ውሰድ፣ 600,000 የማይጠጋ ህዝብ ብዛት ነው ያለው። 3 ኤሌክተሮች አላቸው። ምክንያቱም ሁለቱ ያው በሴኔተር የሚወከሉ ናቸው፣ አንዱ የግዛት ነው እና ፖፑሌሽኑን የህዝብ ብዛቱን በሶስት ብታካፊው አንድ ዲስትሪክት የሚወክለው ወደ 192,000 ሰው ነው። ካሊፎርኒያ ደግሞ ብንመጣ ወደ ኦልሞስት 40 ሚሊዮን የሚጠጋ ህዝብ አለ እና እያንዳንዱ የኮንግሬሽናል ዲስትሪክት በአማካይ 730,000 ሰው ነው የሚወክለው። እንግዲህ ይሄ እነዚህ ለትናንሽ ሴቶች አለ ትልቅነታቸው ትልቅ እንዲሆኑ ያደርጋቸዋል። እና ለምሳሌ ባለፈው ምርጫ በ2016 ሂለሪ ክሊንተን በህዝብ ድምፅ አብላጫውን አግኝተዋል። ግን ፕሬዚዳንት ትራምፕ ደግሞ እንዲህ የትናንሽ ስቴት የቃረሙት ኤሌክትራል ኮሌጅ ቦት አብላጫ ስለሆነ በዛ ምክንያት ሊያሸንፉ ችለዋል። አንዱ የኤሌክትራል ኮሌጅ ችግር ደግሞ ይሄ ነው። ሰዎች የሚወቅሱት ይህንን ሲስተም አንዱ ይሄ ነው። ምክንያቱም ትናንሾቹ ስቴቶች ውስጥ ያለው የውክልና መጠንና ትላልቆች ውስጥ ያለው ፍትሐዊ አይደለም። አንድ ተወካይ 700,000 ሰው ይወክላል፣ እዛ ደግሞ አንድ ተወካይ 190,000 ሰው ይወክላል። እና ይሄ አንድ ሰው አንድ ድምፅ የሚለውን መርህ የሚሽር ነው የሚል ወቀሳ ይቀርብበታል። በታሪክ ስናይ ወደ 5 ምርጫዎች ላይ ይሄ ነገር ተፈጽሟል። በቅርቡ እንኳን ብታይ በ2000 የጎር እና ቡሽ ፕሬዚደንታዊ ምርጫ ላይ ጎር አብላጫውን የህዝብ ብዛት ያገኙት ድምፅ እሳቸው ናቸው፣ ግን ኤሌክትራል ኮሌጅ ቦትን ያገኙት ጆርጅ ቡሽ ነበሩ። 2016ም ሂላሪ ክሊንተን ወደ 3 ሚሊዮን ድምፅ አብላጫ አግኝተው ነበር። ነገር ግን ኤሌክትራል ኮሌጅ ቦቱ ላይ እነዚህ የትናንሽ ስቴቶቹ ሲጠራቀሙ ብልጫ ለትራምፕ ስለሰጡ ፕሬዚዳንት ትራምፕ አሸንፈዋል። ይሄ ነው እንግዲህ አንዱ ወቀሳ፣ በዚህ አይነት አሰራር ያለው አንዱ ወቀሳ ይሄ ነው። ፖፑላር ቦቱን ያገኘ ሰው እንዴት ላይ መረጥ ይችላል? እና ሲስተሙ ወይም ደግሞ ኤሌክትራል ኮሌጅ አሰራር ልክ አይደለም። በዚህ ላይ ደግሞ አሁን በታሪክ በሚታዩት ቅኝቶች ማን ስቴት ሪፐብሊካን ፓርቲ ይደግፋል፣ ማን ስቴት ዴሞክራቲክ ፓርቲ ይደግፋል የሚለው ኦልሬዲ የታወቀ ነው። እና ብዙ ጊዜ ምርጫ ላይ ተወዳዳሪዎች የሚያተኩሩት እነዚህ ባትል ግራውንድ የሚባሉ ስቴቶች ላይ
አንዴ አንዱን አንዴ ሌላውን የሚመርጡ ወደ አንዱ ያላደሉ ለይቶላቸው ከአንዱ ጋር ያልሆኑት
ሁለቱም ተመሳሳይ አይነት የድጋፍ አብላጫ ያለበት ፓርቲ የለም እና እነዛ ላይ ነው የሚያተኩረው። ትላልቆቹን ጋር መሄድ አያስፈልግም፣ የታወቀ ነው። ካሊፎርኒያ ዴት፣ ኒውዮርክ ዴት ታሪካዊ ዴታ ሲያዩት በተደጋጋሚ ዴሞክራቲክ ፓርቲ እጩዎችን ነው የሚመርጡት። ስለዚህ ተመራጮች እዛ አካባቢ ሄደ ጊዜያቸውንም አያጠፉ የሚሄዱት እንደነዚህ ወደይም ወዲያም ላላሉ ፓርቲዎች ላልደገፉ ፓርቲዎች ያሉበት ስቴቶች ላይ ነው የሚያተኩሩት።
እንደ ፔንሲልቬኒያ፣ አሪዞና፣ ዊስካንሰን የመሳሰሉ
ሚቺጋን፣ እኔም ያለሁበት ጆርጂያ። እንግዲህ አንዱ ምክንያት ምንድን ነው? የህዝብ ቁጥር መጨመር ከተለያየ የህብረተሰብ ክፍል ደግሞ እየመጡ በእንግሊዝኛ ዴሞግራፊክ ትራንዚሽን የሚሉት ነገር በአብዛኛው ቦታ እየቀየረው ነው። ስለዚህ አሁን ጆርጂያ ለምሳሌ ባለፉት ቀዳሚ ኤሌክሽኖች ብዙ ጊዜ ሪፐብሊካን ካንዲዴት ነበር የመጡት። ግን እንዳያችሁት በ2020 ለመጀመሪያ ጊዜ ጥቁር ሴኔተር፣ አንድ ደግሞ አይሁዳዊ ሴኔተር ለመመረጥ በቅተዋል። ፕሬዚዳንት ባይደንም በትንሽ ድምፅ ያሸነፉት እዚህ አንዱ እንግዲህ መገለጫ ይሄ ነው።
መልካም። ይሄ የለውጥ ነገር ከተነሳ ዶክተር ፋሲል ቀደም ብለን በስፋት ያነሳነው ኤሌክቶራል ኮሌጅ የተባለ አሰራር ወይም የምርጫ ሂደት ዘይቤ በዘመናት ውስጥ ከዚህ ቀደም ከነበረው ይዘት ተለውጧል የምንል ከሆነ ቀድሞ ከታሰበበት ወይንም ደግሞ ቀድሞ ከተያዘለት ሁኔታ አንጻር የቱን ያህል ተለውጦ ይሆን? ከተለወጠስ ምኑ ነው የተቀየረው?
እውነት ለመናገር እንግዲህ ህጉ በአብዛኛው ብዙ መሰረታዊ ለውጦች አላየም። መሰረታዊ ሀሳቡ እንዳለ ነው። እንዳልኩ በ1787 የህገ መንግስቱ ሲረቅ ያለው መሰረታዊ ሀሳብ ምንድን ነው? በተዘዋዋሪ በቀጥታ ህዝቡ እንዲመርጥ ሳይሆን በተዘዋዋሪ የሚለው እንደ አስታራቂ ሀሳብ ሆኖ ተመሰረተ። ከዛ በኋላ ግን የበለጠ ያልታዩ ነገሮችን ከዚህ በፊት ለምሳሌ ሁለቱም እጩዎች አብላጫ ድምፅ ባያገኙ ባይሸናነፉ ምንድን ነው የሚሆነው የሚለው አሁን በማሻሻያው መሰረት የተወካዮች ምክር ቤት እያንዳንዱ ስቴት አንድ ድምፅ ኖሮት መርጦ ከሁለት አብላጫ ድምፅ ካገኙት መካከል አንዱ ይመጣል ይላል። ሁለተኛ ደግሞ ሌላው ምንድን ነው፣ በፊት ፕሬዚዳንትነት ለመሆን የሚወዳደሩት ሁለቱ ሰዎች ብዙ ያገኘው ፕሬዚዳንት ይሆናል፣ ብዙ ያላገኘው ምክትል ፕሬዚዳንት ይሆን ነበረ ከዚህ በፊት። ግን አሁን ምናደረው በዛ ማሻሻያ መሰረት የተለያየ ቲኬት ነው የሚሆነው። ምክንያቱም የተቃዋሚ ፓርቲ የሆኑ ሰዎችን አንድ ላይ አድርጋችሁ ስሩ ማለት በተግባርም ከዛም እንደታየው ፈጽሞ አመቺ ስላልነበረ ያንን ቀየሩት ማለት ነው። ከዛ ባለፈ ይህን ነገር ለመቀየር የአሜሪካን ህገ መንግስት ለመቀየር በጣም አስቸጋሪ ነው። አምስተኛው ማሻሻያ የህገ መንግስቱ አንድ ህገ መንግስታዊ ለውጥ ለማምጣት አንደኛ በሁለቱም ቤቱ በሀውሱም በሴኔቱም 2/3 ድምፅ ኖሮ ፕሮፖዝ መደረግ አለበት። ከዛ በኋላ ደግሞ 3/4 ድምፅ በስቴት ህግ አውጮች ስብሰባ ላይ 3/4 ድምፅ ሲኖር በአብላጫው ህገ መንግስታዊ ማሻሻያው ይደረጋል ይላል። እንዴት ከባድ እንደሆነ ማወቅ የሚቻለው እስከዛሬ ከተመሰረተ ህገ መንግስት ወደ 10,000 በላይ ማሻሻያዎች ቀርበዋል። ከዛ ውስጥ 27 አሜንድመንት ብቻ ነው ያለን፣ 27 ማሻሻያ። ስለዚህ አሁን ምንድን ነው እየተደረገ ያለው? በስቴት ደረጃ ህገ መንግስቱን ሳናሻሽል የምርጫ ህጎች የስቴቶች ኃላፊነት ስለሆኑ ስቴቶች ያመጡት አንድ ናሽናል ኢንተርስቴት ኮምፓክት የሚባል አለ። ይህም ምንድን ነው? ብሔራዊ የህዝብ ድምፁን ላሸነፈው እጩ ሁሉም ስቴቶች ተስማምተው ኤሌክቶራል ኮሌጅ ቦታቸውን እንዲሰጡ የሚያደርግ ስምምነት ነው። እስካሁን 17 ስቴቶች ፈርመዋል ይህንን እና የእነሱ ድምፅ ሲደመር ወደ 205 ይመጣል። ትንሽ ስቴቶች ተጨምረው ወደ 270 ከደረሰ እንግዲህ ህገ መንግስቱን ሳንቀይር ይህን ኤሌክቶራል ኮሌጅ ቀየር ነው ማለት ነው። እና ከብዙ ፕሮፖዛሎች ሁሉ ይሄኛው ትንሽ ስር እየያዘ የመጣ ይመስላል።
አብላጫ የህዝብ ድምፅ ያገኘው የመራጭ ተወካዮቹን ድምፅ በሙሉ ጠቅልሎ የሚወስድበት አሰራር ነው ማሻሻያው።
አዎ፣ ናሽናል ፖፑላር ቮት ኢንተርስቴት ኮምፓክት ይባላል እና እስካሁን ወደ 16 ስቴቶች ፈርመዋል። የእነሱ ድምፅ ሲደመር ወደ 205 ኤሌክቶራል ቮት ይመጣል። 270 ከደረሰ በጣም ለውጥ ያመጣል ማለት ነው።
ዶክተር ፋሲል በተለይ እንደዚህ ፕሬዚደንታዊ ምርጫ በመጣ ቁጥር የኤሌክቶራል ኮሌጅ ጉዳይ በጣም ያነጋግራል፣ ያወዛግባል፣ አስፈላጊነቱ ላይ ጥያቄ ይነሳል። አሜሪካውያን በዚህ ጉዳይ ላይ አመለካከታቸው በአሁኑ ጊዜ እንዴት ነው የሚያዩት ነገሩን?
የሚገርምሽ ነገር በአብዛኛው ብዙ ሰው እንግዲህ በማስተውል በኮሌጅ ደረጃ እንኳን ብዙ ሰው ይህን ነገር በዝርዝር አያውቀውም እንዴት እንደሚሰራ። እንዲያውም አብዛኛው ሰው ሄዶ ሲመርጥ ቀጥታ የራሱ ድምፅ ለፕሬዚዳንት ተወዳዳሪ የሚሰጥ ነው የሚመስለው። አሁን ግን ሁልጊዜ ምርጫ ሲኖር ጉዳዩ ሲነሳ አንዳንድ ሰው ጠቃሚ ነው ብሎ ማዳመጥ መጀመር ይኖራል እና በዛ ምክንያት የተወሰኑ ሰዎች ሊያውቁ ይችላሉ። ግን የእኔ ድምፅ ለካ ዋጋ የለውም የሚል ኮንክሉዥን ላይ የሚደርሱ ሰዎችም አሉ እና እኔ ሄጄ ብመርጥ ጥቅሙ ምንድን ነው? ዞሮ ዞሮ እነሱ ናቸው። እነሱ ደግሞ በህገ መንግስቱ መሰረት በህዝብ ድምፅ ላይ የተመሰረተ ውሳኔ እንዲያደርጉ ጠይቃቸው። ነገር ግን አንዳንዴ ደግሞ እነዚህ ፌይትለስ ኤሌክተርስ ይባሏል፣ ታማኝ ያልሆኑ ኤሌክተሮች ወይ አንመርጥም ይላሉ ወይ ደግሞ ለዛኛው ድምፅ እንሰጣለሁ ይላሉ። እና እንዲህ ቢያደርጉ በህግ የሚያስቀጣ ምንም ነገር አልነበረም እስከ ቅርብ ጊዜ ድረስ። ግን አሁን ይሄ ነገር እንዳይበረታታ ብዙ ስቴቶች ህግ እያወጡ ነው እና የሱፕሪም ኮርቱም የእነዚህ ስቴቶች ህግ ተገቢ ነው ህገ መንግስት ነው ብሎ አጽድቋል። ያንን እንግዲህ እንዳይበረታታ ለማድረግ ይመስላል።
ዶክተር ፋሲል መጨረሻ ብናደርግ የአብላጫውን ድምፅ በማሸነፍ የሚገኘው ውጤትና ወሳኙ በመሆኑ በመጨረሻው ኤሌክቶራል ኮሌጅ የሚባለውን ስርዓት የተከተለው ድምፅ ቀደም ብለው በምሳሌዎች ሁሉ ያስረዱት ለአሸናፊነት ማብቃቱን ተንተርሶ የዘረዘሯቸው ውዝግቦችና መጓደሎች ናቸው ተብለው የሚነሱት ወቀሳዎች ባሉበት ወደ አብላጫ ድምጽ በጣም በቀረው ዓለም በስፋት የሚታወቀው የብዙን መራጭ ድምጽ ያገኘ ሰው የሚመረጥበት አሸናፊ ሆኖ የሚበቃበት መንገድ እንዳቅጣጫ ቢወሰድ ያን አይነት እንቅስቃሴ እንግዲህ በቅሬታዎቹ ጎልቶ ይሰማልና ቢገፋ ምንድን ነው ፈተናው? እንደ ፈተና የሚታየው ነገር
እንግዲህ እኔ እንደ አንድ መራጭ የራሴ ከማየው ነገር ምንድን ነው? አሁን የአሜሪካንን የምርጫ የመራጮች ተርናውት ብታየው ከሌላው የምዕራቡ ዓለም አቻዎቻቸው ጋር ሲነጻጸሩ በጣም ዝቅተኛ ነው፣ ወደ 50%። ብዙ ጊዜ ምርጫው በጣም የተቀራረበ ከሆነ ብዙ ሰው ይወጣል፣ አለበለዚያ ግን 50% አካባቢ ከ50-59 ነው የሚሆነው። ሌሎችን ሀገር ብታይ 85-90% ድረስ ሰው ወጥቶ ምርጫ ሂደት ላይ ይሳተፋል። ስለዚህ እንደሚባለው ከሆነ በዚህ ሀገር በአብዛኛው ፖፑሌሽኑ እየተቀየረ ሲመጣ፣ አብዛኛው ሰው ደግሞ ከዚህ በኢኮኖሚ አኳያ ያለው ቅሬታ እየዛ ሲመጣ ቢመጥ ማንን ነው የሚመጣው የሚለው ጥያቄ ነው የሚነሳው። በተለይ አሁን ያለውን ሂደት ስናየው በዚህ በደቡብ ግዛቶች ውስጥ ያለው የተለያየ ሪስትሪክሽን ስታየው እና በሌላው ዓለም ደግሞ በአንጻራዊነት ህዝቡ እንዲመርጥ የሚያደርጉት ማበረታታት ስታየው ይሄ ጥሩ አዝማሚያ አይደለም ወደሚለው ደርሳሉ። በእኔ እንግዲህ በኩል
አወዛጋቢነቱ ጎልቶ እየተሰማ ነው። ግራና ቀኝ የሚነሱ ሀሳቦችም እንዲሁ ይቀጥላሉ። ዶክተር ፋሲል እንግዲህ የምርጫው ጊዜ በቀናት እየተቆጠረ ነው፣ ምናልባትም ከዚህ ቀደም ባልታየ ደረጃ እየተጠበቀ ነው እና የሚያነጋግሩ የሚያወያዩ ርዕሶች እንደፈቀዱት እስከ ምርጫው ጊዜም ድረስ ሆነ የምርጫው ጊዜና በኋላ ለሚነሱ ጥያቄዎች ትንታኔ መልሰን እንደምናገኘው እናስባለን። በጆርጂያ ስቴት ዩኒቨርሲቲ የፔሪ ሜሪ ኮሌጅ የፖለቲካል ሳይንስ ፕሮፌሰር ዶክተር ፋሲል ቸርነት ለጊዜው እናመሰግናለን።
አመሰግናለሁ።
አሁን ደግሞ ቀጠሮ የተያዘለት የኪነ ጥበብ ወግ ነው። ቀጣዩ
ላቅ ያለ ተወዳጅነት ካተረፈው ተከታታይ የቴሌቪዥን ድራማ በስንቱ መሪ ተዋናይ አለማየሁ ታደሰ ጋር የጀመር ነው።
አለማየሁ ከሁለት አሰርታት በላይ የመድረክና የሲኒማ ተዋናይና አዘጋጅነት ሙያው ቁጥራቸው የበዛ ስራዎቹ ከፍተኛ አድናቆትና ለተለያዩ ሽልማቶች የበቃ ከያኒ ነው።
በስንቱ በአሜሪካ የሚል መጠሪያ በሰጠነው በዚህ ወጋችንም አለማየሁ የዩናይትድ ስቴትስ ጉብኝቱን አገባዶ ወደ አገሩ ከመመለሱ አስቀድሞ ወደ ስቱዲዮአችን ጎራ ባለበት ወቅት ነበር። የጉዞ ገጠመኞቹን ጨምሮ
ስለ ተውኔት፣ ሲኒማና ሙያዊ ህይወቱ በሰፊው ያወጋን።
የምሽቱንም በዚያ በቀደመ ወጋችን እልባት ካደረግንበት ነው የምንነሳው። አለማየሁ በመጣህበት ምክንያት ዋናውን ስራ ያጫወትከንን የተማሪዎችን እድል ትንሽ ከፍ ለማድረግ ለመርዳት ከሚያስቡ ወገኖች ጋር ተባብረ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያው እንደጠቆምኩት ጎብኝተሃል። ለሙያህ ቅርበት ያላቸው በዚህ ሀገር የተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየህ እንደ ባለሙያ ለየት ያለ ምናልባትም ባንተ ስራ በኢትዮጵያ በሚሰሩ መድረኮች ውስጥ ቢኖር የምትለውን ጨምረ ያጫውተን። ምን አየህ? ምን ያስገረመ ያስደመመህስ ነበር?
ባለፈው የመጣው ጊዜም ቬጋስ ሁለት ሾዎችን አይቻለሁ። የሰርከስ ስራዎች ናቸው። ካ የሚል የሰርከስ ዲሎስ ላይ አይቻለሁ። ቴክኖሎጂው የፕሮዳክሽኑ ከፍታ፣ ተዋናዮቹ የትወና ደረጃቸው፣ የዘፈን የእንቅስቃሴ፣ የዳንስ፣ የሰርከሱ ነገር እና መድረክ እንደዚህ ቀጥ ብሎ ሲቆም ያየሁበት ማለት ነው። ከላይ እስከታች እየተንሸራተቱ ሲወድቁ የሚገርም ነበር። እሱንም ትርኢቱን ታድሜ ውስጡንም ለመጎብኘት እድል አግኝቻለሁ። አሁን ደግሞ እዚህ ከመጣው ይህንን ለአለማየሁ ገብረ ህይወት መስጠት እፈልጋለሁ። ሙሉ ስራውንና ያለበትን ኃላፊነት ሁሉ ትቶ
ማጋሪ ጓደኛህን ነው የምትገልጸው።
ይህንን ማየት አለብህ ብሎ እስካሁን ድረስ ሳይለየኝ ያለ ነው እና ይህንን ያመቻቸልኝን አሌክስን በጣም አመሰግናለሁ። ላንካስተር ያየነውን የመጽሐፍ ቅዱስ ታሪክ የዳንኤልን ታሪክ ነው የሰሩት። ከ2000 እስከ 3000 የሚሆን ተመልካች አለ። በጣም ትልቅ አዳራሽ፣ ትልቅ መድረክ ነው። ግማሹን ያህል የሚዞረን ማለት ነው። ቴክኖሎጂው ልነግራጅ በፈረስ በግመል የሚመጡበት እርግቦች ሎኪንጋቸውን ጠብቀው ከዛ በረው የፈለጉበት የሚሄዱ ፍየል፣ አሳማ፣ በግ ተንደርድረው በሰው መሀል የሚያልፉበት እሱን እና ይሄ የስሪዲውን በጀልባ የሚሄዱበትን ነገር ሳይ አይ ምንድን ነው እየሰራን ያለ ነው የሚል ነገር፣ በዛ ላይ አሁን እየሄድንበት ባለነው መንገድ እዚህ ደረጃ እንደርሳለን ወይ ወይስ ምንድን ነው የሚል ነገር ነበረ። እንደገና ደግሞ ኒውዮርክ ሄደን ብሮድዌይ ላይ ሌላ ቲያትር ስናይ ተዋናይ ብቻ አይደሉም፣ ሙዚቀኞች ናቸው፣ ዘፋኞች ናቸው፣ ዳንስ አለ፣ አክሮባቲክ የሆነ እንቅስቃሴ ነው የሚያሳዩት እና ፋታ የማይሰጥ ትልቅ ፕሮዳክሽን። ሁለቱም ጋር ተዋናዮቹ ድምፃቸውን እዚች ላይ በምትለጠፍ ማይክ ነው የሚሰጡን የነበረው። ዞሮብኝ እያለ ነው እንግዲህ አብረን የታደምነውን የዚህ ዲሲ ያለውን ደግሞ ስናይ አሬና ስቴጅ ጃጃስ አፍሪካን ሄር ብራይዲንግ ቢለውን እሱ አረጋጋና መሬት አስቀምጠኝ፣ ልክ በቃ እኛ እንደምንሰራው ማይክ አይጠቀሙም፣ ትወና ላይ ብቻ ነው ያተኮሩት፣ ስቶሪ የመንገድ ነገር ነው። ኦኬ፣ ግን ቴክኖሎጂ ይሄ መድረክ ላይ ገንብተን እቃዎችን የማንሳት በጨለማ ቦታ የመለወጥ እነኚህ ነገሮች ግን በጣም በቀላል ነገር እንደሚሰራቸው ነው ያየሁት። ያረጋጋኝ አሁን
ሙሉ ነገር
እንድታይ ያስያዘኝ ሾው ነበርና እነኚህን ነገሮች በማየቴ በጣም በጣም እድለኛ ነኝ። ስናነብ ነው ብሮድዌይ፣ እኔ እንደውም አንድ ቲያትር ቤት ነበር የሚመስለኝ ብሮድዌይ ሲባል፣ ግራና ቀኝ ጎዳናውን ቲያትር ቤቶች የሞሉበት በጣም በፍቅርና በጥልቅ ስሜት የሚከታተሉ ተመልካቾች ያሉበት። ለዚህ የእኛም ተመልካች የሚታማ አይደለም። ጥሩ ስራ ሲሰራ በዝናብ በፀሐይ ተሰልፈው የእኛ ድክመት ካልሆነ በስተቀር በዛ ላይ ጥበብን የማድነቅ ነገር የስልጣኔ ነው። እነኚህ ነገሮች መስፋፋት አለባቸው ብዬ አስባለሁ። ሰዎችን በሆነ አጋጣሚ ሳገኝ እንትንን አያቸው፣ ድሮ ማዘጋጃ መጣ ነበረ፣ ከእሷ ጋር ጮኛ በነበርንበት ጊዜ ይዣት መጣ ነው። ከዛ ያው ልጅም ምንም ሲመጣ አራቀን ይላሉ። ግን እንደ አንድ የመዝናኛ ነገር ለጠበሳ ብቻ ሳይሆን ማለት
የህይወታ ካል ነው
አድርጎ መቀጠል ይቻል ነበር። ሜምበር ያደርጓቸዋል በቲያትር ቤቱ
አባልነት
አባል እንዲሆኑ ያደርጓቸዋል። የሚሰሩ ነገሮች ኢሜልም ባላቸው ነገር ይደርሳቸዋል። ፕሮግራሙ ይታወቃል ከመቼ እስከ መቼ እንደሆነ። እንደውም የገረመኝ ነገር ይሄ አሁን ያየነው ቲያትር 5 አመት ነው የሰሩት። እኛ ማክሰኞ የሆነ ቲያትር እንሰራለን ያንን አፍርሰን ሮብ ሌላ ቲያትር ሐሙስ ሌላ ቲያትር አፍርሰን ነው የምንሰራው። እዚህ ግን ያየሁት ነገር አንዴ ይገነባል በዛ ላይ ያው ግዙፍ ስለሆነ በየቀኑ ማፍረስም ስለማይቻል 5 አመት ሙሉ ታያል ሲበቃው ሲወርዳል። ሌላ ቲያትር የፈለገ ሰው ሌላ ቲያትር ቤት ነው የሚሄደው። የሁሉ ልምድ አለና በዚህ አጋጣሚ መጥቼ ይሄን በማየቴ በጣም በጣም እድለኛ ነኝ።
ጥሩ እይታ ነው።
እድል ኖሮ አንድ ሳምንት አብራቸው እንዴት እንደሚሰሩት እንደ ተመልካች ነኝ። ውስጥ ደግሞ ገብቶ ትላንት የጎበኘ ነው አለ እንዴት እንደሚያዞሩት ምን እንደሚይዘው በምን እንደሚንቀሳቀስ ከጀርባ ምን አድርገው እንደሚሰሩ አይተናል። ግን አብረው የመስራት
እድል
ቢገኝ ወደዛ ደግሞ ሙቀትን ማሻገር ይቻል ነበር።
ትክክል ነው። እድሎቹ ሲገኙ እንግዲህ ሱንገፋ ማድረግ ይሞከራል። አለማየሁ እንግዲህ የመድረክ ተዋናይ ነህ፣ የፊልም ተዋናይ ነህ፣ አዘጋጅ ነህ፣ በድርሰቱ ትሳተፋለህ። ሁለገብ ብዙ ሙያ ባለቤት ሲኮን ከአንድ ወደ ሌላ ያለውን ልዩነት የሚሰራው ሰው የሚያስብበት መንገድ መጠየቅ ይጋብዛል። ይበልጥ የምትመርጠውም ካለ ከመድረክ ትዕይንት የሲኒማው ይበልጥ ባህል ለአንተ ከሲኒማው መድረኩ በደራሲነቱ በአዘጋጅነቱ ሁሉንም ብትሆን በተለየ ስሜት የምታየው የቱ ነው? በተመሳሳይ ሰዓት የሰራህበት ጊዜ አለ? የመድረክና የሲኒማው ምን አይነት ስሜት አለው? መድረኩን እያሰብክ ከርመ ከመድረኩ ወርደህም ወደ ቤትም ስትሄድ ምንም ስትሰራ በተለየ ገጸ ባህሪ ውስጥ እንዲቆይ በሚደረገው ውስጥህ የሚቆይና በዛው ስሜት ውስጥ እንድታስብ ይጠበቃልና ምን አይነት መስተጋብር አለው? በተመሳሳይ ጊዜ ውስጥ የሰራኸውም ካለ
አሉ? አዎ፣ ሁሉም የየራሱ የሆነ የተለየ ዲሲፕሊን አለው። አንዳንድ ጊዜ ምንም የሚል ሀሳብ ይመጣብኛል ባይሆን ኖሮ ብዬ ሁሉ አስባለሁ። አንድ ነገር ላይ ብቻ ፎከስ አድርጌ ብሰራ እላለሁ። ደግሞ ሌላ ጊዜ ይሄኛው ሲመጣ ይሄኛውን እንተዋለሁ። ድርሰቱ ሲመጣ የሚለያይ ነገር ለምሳሌ አጋፋሪና በስንቱን በአንድ ሳምንት ውስጥ ሰርቼ አውቃለሁ። ትላንት በስንቱን ሰርቼ ዛሬ አጋፋሪ ይሰራል። ከዚህ ከጨረስኩ በኋላ ከአስር ሰዓት በኋላ ባቢሎን በሳሎንን የመድረክ ቲያትር ሄጄ ልሰራ ይችላል። ማታ ደግሞ የማስታወቂያ ቀረጻ ሊኖር ይችላል። ሁሉም እንዳመጣጡ ነው የሚሆነው። ግን ሙሉን ላትሆን ትችላል።
የተለያየ ነገር ባንዴ ሲመጣ
ሀሳብን አንድ ነገር ላይ አድርጎ መስራት በጣም ትልቅ ውጤት እንዳለው አምናለሁ። ግን ደግሞ አንዱ አንዱን ይመግባል። ቲያትር ላይ ያየ ሰው ነው ለፊልም ትወና የሚያጭ፣ ለተከታታይ የቴሌቪዥን ድራማ የሚያጭ። እዛ ላይ ያየ ሰው ነው ማስታወቂያ ላይ የሚወስድህና እርስ በርሱ የተመጋገበ ነው። መጨረሻ ላይ ማታ ረፍ ስትል ነው በቃ ሁሉንም ነገር የምታል። በአግባቡ አስኪጀዋለሁ ወይ አንዱን አንዱን በድየዋለሁ ወይ ብለህ ራስን እንድጠይቅ ያደርጋል። ማይሆን ከሆነ አልቀበልም፣ ስራዎችን አልቀበልም። ምክንያቱም አንድ ሰው ነህ። ጥሩ ሀሳብ ያንተን ሙሉ ነገር አእምሮህን፣ አካልህን፣ ነፍስህን ይፈልጋል። ለዛ ማስገዛት እንዳለብኝ ስለማምን እምተዋቸው ነገሮች አሉ። አሁንም የበደልኳቸው የድርሰት ነገር ቆይቷል። አሁን
ጊዜ ታጣለህ።
አዎ፣ ማሰላሰል ይፈልጋል። እሱም ብቻ ጊዜ ሰጥተህ መስራት ይፈልጋል። እና አሁን እሱ የተበደለ ብሰራው ደስ የሚለኝ ማለት ነው። እንደዚህ አይነት ችግር ሊገጥም ይችላል። እንደ መታደልም ነው እንደ እንቅፋትም ሊሆን ይችላል። አንዳንዴ ባሰራቸው የምትፈልጋቸው ነገሮች ሊኖሩ ይችላል። ግን ያው መኖር ስላለብህ አንዱ አንዱን መመገብ ስላለበት ይሄን ደግሞ አረፍ አድርገህ በመሀል አስገብተህ ትሰራለህ።
ምረጥ ብትባል የትን ትመርጣለህ?
ጥያቄ የለው።
ተዋናዩን አሌክስ?
ተዋናዩን የመድረክም የመድረክ ቲያትርን ስትሰራ ፈተናው ብዙ ነው። ጀምረህ የማታቋርጠው ነገር፣ ምላሽህን እዛው ፊት ለፊት የመቃገል ነገር ይሄ አለ። ወደ ካሜራ ትወና ስትመጣ ደግሞ ራሱን የቻለ ከባድ ነገር አለ። ይቆራረጣል፣ እንደ ቲያትሩ አይፈቅድልህ። ትሰራለህ ወይ አንተ ወይ አብረው የሚሰራው ሰው ሲሳሳት ድጋሚ እንድትደግሞ ትጠየቃለህ። ስራው በአንድ ካሜራ የሚሰራ ከሆነ የሁለታችንን ቀረጻ አንዴ እንሰራና ደግሞ ካሜራው ለኔ ዞሮ አንዴ እንደግመዋለን፣ ለአንተ ደግሞ ዞሮ እንደገና ሶስተኛ እንሰራዋለን። ይሄ ሲቆራረጥ በኋላ ኤዲቲንግ ላይ ሲገጠም ልክ እንዲመጣ፣ ያ ትክክለኛው ስሜት እንዲመጣ ስሜትህን ጠብቆ የመሄድ ትልቅ ፈተና አለው። ለካሜራ ያለህ ጨዋታ የታደሉት በሶስት ካሜራ አንዴ ብንሰራው ያልቅልናል። አንዴ ሆነውን ሳውራ ጄዚ ሌላ ጊዜ በዚህኛው ሲሆን ለኤዲቲንግ ያስቸግራል። እሱን ሁሉ አስበው መተወን ያስፈልጋል።
የጸባሪው ማሰብ አንድ ነገር፣ ቴክኒካል ነገሩ ማሰብ
ሌላ ነገር ነው። ሲቋረጥ የቅድሙ ስሜት በጣም ተጨንቀህ ተቸግረህ ሊሆን ይችላል። ይሄኛውን የሐዘን ክፍል ለቅሶ እንባህ መጥቶ የሰራው ለሶስተኛ ጊዜም ያንኑ ተመሳሳይ ስሜት መድገም ከባድ ነገር እንተናለው። ትወና ሁሌም ሜልኬም በሰራው ምመኛው ነገር
የተፈጠረለት ነገር ሲሆን እንደሱ የሚያስብል ይመስለኛል። በደራሲ አጋጣሚ ለውስጥ ነው ቀደም ብዬ ከቃለ ምልልሳችን በፊት ተከስ አድርጌልሃለሁ። ከኢትዮጵያ ከመውጣቴ በፊት መጨረሻ ያየሁት ቲያትር እኔ በወጣሁበትና አንተ በሰራህበት ጊዜ መካከል ልዩነት ካለ እርግጠኛ አይደለሁም። የክፉ ቀን ደራሽ አዲስ አበባ ማዘጋጃ ቤት የታየ ቲያትር ነው። እንደ ትላንት ትዝ የሚለኝ ነገር አለው። ያን ያህል ቲያትር ውስጥ ያን ስሜት ማጫር ሲችል በጣም የተለየ ነው። ምናልባትም የተለያዩ ምክንያቶችን ማብሮ ሊኖሩ ይችላሉ፣ ግን በቅርብ ጊዜ ያየሁት የመድረክ ስራ እስኪመስለኝ ከዛ በኋላ ብዙ የመድረክ ስራዎች አይቻለሁ፣ ኢትዮጵያም ባይሆን የኢትዮጵያ ነክ የሆኑ እዚህ ሀገርም ጨምሮ። እስኪ ያስታውሰን፣ የክፉ ቀን ደራሽ በጣም የተለየ ጥራ ሆኖ ነው የሚሰማኝ። ለአንተስ የመጀመሪያዎቹ ዓመታት ውስጥ ይሆን ያ የተሰራ?
ከዩኒቨርሲቲ ወጥቼ ማዘጋጃ ቤት አዲስ አበባ ቲያትርና ባህል አዳራሽ የገባው ጊዜ የሰራ ነው ስራ ነው። ልክ በቅኔ የማስመስከር ነገር አለ አይደለ? እስቲ ዘለቀው ተብሎ ደረጃውን ያለበትን ደረጃ ለማሳየት የሚፈተንበት ማለት ነው። ፍላጎቱ ችሎታው እንዳለኝና ሁለቱን አቀናጅቼ መስራት እንደምችል 5 ኪሎ ባህል ማዕከል፣ ሌሎችም ቲያትር ቤቶች እያሳየው የመጣውበት ጊዜ ነው። አንድ ጥቁር ልጅ መባል ስም ገና አልተጻፈም። አንድ ጥቁር ልጅ መጥቷል የሚባልበት ዘመን ነበርና ስም ለመስራት ሲጀመር የሰራሁት ነው። በጣም በጣም የምወደው ቲያትር ነው። ያዘጋጀው ስዩም ተፈራ ነው። ስዩሜን በጣም ነው የማመሰግነው። ከትምህርት ቤት ቀጥሎ ዝግጅትን ትወናን እንደዚህ እጅ ለእጅ ያጨባበጠኝ ማለት እንችላለሁ። እነ ጋሽ ተስፋዬን ሳነሳ ስዩሜን፣ እነ ጌታቸውን ሳነሳ ስዩሜን ማንሳት የግድ ነው። ያዩ ሰዎች እስካሁን ድረስ ልክ እንዳንተ ስታነሳው በጣም ደስ ብሎኛል። ገና ገብተን ሙሉ መብራቱ ተመልካች ከተዋና እኩል እንዳይጀመርበትና ግራ እንዳይጋባ ክፍት ተደርጎ ነው። ታስታውስን መድረኩ ክፍት ሆኖ ነው መጋረጃ ሳይዘግ የሚጠብቀው። እያንዳንዱን ዝርዝር ነገር ተመልካች አይቶ ጨርሶ ከዛ ተዋናዮቹ ሲመጡ ልቡ እንዳይከፈል በሚል ክፍት ተደርጎ ነው። እና አሁን ተሻለ ወርቁ እነ ቴዎድሮስ ለገሰ ያኔ መተወያዩ ነበርና ምንድን ነው ገና እንትኑ ሲታይ መድረኩ ብርድ ብርድ ይላል። የክረምት ነው የውጭ የፈረንሳይ ትርጉም ነው። ገና ትዕይንቱ ሲታይ ብርድን ያመጣል። በካፖርት በጓንት ከኤልሳቤጥ መላኩ ጋር በጣም የምወዳት በጣም ማከብራት መቼ አብሬያት እቆማለሁ ብዬ በማስብበት ጊዜ መጣ የሰራ ነው እና በጣም ሁለታችን የምንፋጠጥበት ቲያትር ነበረ። ከዛ በኋላ ነው እንግዲህ ሽልማቶቹ የጀመሩት። ራሴን የገለጽኩበት ያስመሰከርኩበት ቲያትር ነው።
እንደ አንድ ተመልካች በእኔ ስሜት ባሳድረው ያን አይነት የቅርብ ትኩስ ስሜት ዛሬ ድረስ መኖሩ ያን የሚያንጸባርቅ ይመስለኛል። አለማየሁ፣ ብዙ ጊዜ በፈጠራ ስራ ውስጥ ላሉ ሰዎች የሚነሳ ጥያቄ ነው። የትኛውም የጥበብ ዘርፍ ውስጥ ሆነው ሁል ጊዜም አንድ አይነት ስሜት ውስጥ አይቆይምና የሚያነቃቁ ሁኔታዎች ይፈልጋል። አንዳንዴ ጭም ጊዜ የሆን ነገር ትሰራና ከዛ ስራ ወደ ሌላው ስትሄድ ያን ስሜት መልሰ ማግኘት ትፈልጋለህ። እንደ ልማድ አለ ምን አይነት ነገሮች ያነቃቁሃል? ከታሪክ ከአጋጣሚ ከሁኔታ አካባቢ መፍጠር ከምትፈልገው የተለየ ነገር አለ? ጥሩ ስሜት ውስጥ ያደርገኛል ምጽፍም ከሆነ ለፈጠራው ስሜት አመቺ ያደርገዋል ተዋናይነቱንም ጨምሮ ምንድነው የሚያነቃቃ?
እኔ ስራዎች ናቸው የሚያነቃቁ። የሌሎች ሰዎች ስራዎች በጣም ያነቃቁኛል። ፊልም ሊሆን ይችላል፣ ሌላ የመድረክ ስራ ሊሆን ይችላል። እና ትልልቅ ስራዎችን ሳይ ገና ደሞ አለ ልክ አሁን እዚህ እንደተወሰወስኩት ገና አልሰራንም ማለት ነው፣ ገና ይጠበቅብኛል ማለት ነው። መጽሐፍ ማንበብ፣ ከሰዎች ጋር መወያየት፣ ለብቻ ቁጭ ማለት አንዳንዴ ሊሆን ደስ ይለኛል። እንግዲህ መሀል አዲስ አበባ ነው ያለው፣ እጥፍ ብለህ እንደገባ ሌላ አገር ያለህን እና ጸጥ ብሎ ራስን የማዳመጥ ነገር በጣም ደስ ይለኛል።
ሆም ብለህ ታደርጋለህ፣ ያንን አይነት ፈልገህ ትሄዳለህ።
ራስህን ትገመግምበታለህ። ትክክለኛ መንገድ ላይ ነኝ ወይ ብዬ ራሴን አይበታለሁ። ጸጥ ማለትም ያረጋጋዋል። እስካሁን ድረስ አንዳንዴ መረበሽም ሊሆን ይችላል። መረበሽ ሲፈጠር ይሄንን ችግር ይዞ ለሌላ ሰው አጋብቶ ችግር ከመሆን መጀመሪያ ከራሴ ጋር ሰከን ማለት የምፈልግባቸው ጊዜያት ሲፈጠሩ ብቻዬን መሆን ፈልጋለሁ። አንዳንድ ጊዜ 3 ቀን 4 ቀን ከቤት ላልወጣ እችላለሁ። ውጪ የሚያስወጣኝ ጉዳይ ከሌለ ራሴን መሰብሰብ ፈልጋለሁ። እነኚህ ነገሮች ወደ ተከክለኛው መስመር ይመልሱኛል።
እንደው የመጨረሻዎቹን የህይወት ጥያቄዎች ከማንሳቴ በፊት ቀድም የነካው ነገር ይኮረኮረኛል። መጨረሻ ላይ ላነሳ ከምፈልገው ሐሳብ ጋር ይቀራረባል። ከዚያ በፊት ግን በመርጫ ደረጃ እንግዲህ አንተም በሙያ ውስጥ የቆየህበትን ጊዜ ያህል የሙያ ጋሮችን አንዳንዶችን እያነሳህ ነው። ከኋላም ከፊትም የቀደሙህም አዲስ እየመጡ ያሉት ውስጥም ታያለህ። እንደ ባለሙያ ተስፋ ያለውን አዲስ ከሚመጣው እጅዞ መንገድ ማሳየቱን ጨምረው አንተን መንገድ እንዳሳመሩት የምታደርገው ነገር አለና ዛሬም ከሙያ ካሉት መጀመሪያ በአንተ ሙያ ዘርፍ ከቀደሙት ከነጋሽ ተስፋዬም ከዚያም በፊት ካሉ ከጋሽ ተስፋዬ ቀድም ዘመናዊ የቲያትር ሰው እርግጠኛ አይደለሁኝም የተለየ አድናቆት አክብሮት አለኝ በሙያ ችሎታቸው በክህሎታቸው የምትላቸው ከላይኛው ጀምረው አዲስ ብቅ ብቅ እያሉ ካሉን ድረስ እነማንን ታነሳለህ? ከዛ ውጭ ደግሞ በተዋናይነት ሙያ ብቻ በውጭም ሀገር ስራዎች ውስጥ ስታይ በጣም የተለየ ተመስጦ የሚያሳድርብህ ባለሙያ ካለ?
ብዙ ናቸው። በድርሰትም በዝግጅትም ለምሳሌ የጋሽ ጸጋዬን ትርጉሞች ስታይ መጀመሪያ ተውኔቱ በአማርኛ ነው ወይ ተጽፎ ከዛ በኋላ ነው ሼክስፒር ወደ እንግሊዘኛ የተረጎመው እስከሚያሰኝ ድረስ ያሉ ስራዎችን ታደንቃለህ። በእኛ ደግሞ ጌትነት እንየው ታሪካዊ ስራዎችን የሚሰራበትን ደረጃ ስታስብ በቃ ደስ ይላል። ዘመንህን ሲያስቀጥልልህ ደስ ይላል። ለምሳሌ ማዓዛ ወርቁ ስታይ ደግሞ ካሉ ጥቂት ሴት ደራሲና አዘጋጆች የተለየ ሐሳብ በማንሳት ለምሳሌ ወፌ ቆመች ተከታታይ የሬዲዮ ድራማ እኔ ራሴ ተጫወትኩበት ደርሶ መልስ ከሰላምታ ጋር አሁን ደግሞ በቅርቡ አላውቅም አናውቅም የሚል ተከታታይ ቴሌቪዥን ድራማ ዴስ ቲቪ ላይ ማቦል ቲቪዛ ልትመጣ ነውና በተለይ እሷን ሳስብ ከሰላምታ ጋር በውጪ ቋንቋዎች ሁሉ ተተርጉመው የተሰሩላት ደራሲ ናት። ምታነሳቸው
በምን ቋንቋ? በእንግሊዘኛ?
በእንግሊዘኛ የተሰሩላት ደራሲ ናት። ይሄን ስታስብ እነተም አልነጠፈም ተላለ። ቅድስት ይልማን ፊልም ላይ ስታመጣት የተከታታይ ቴሌቪዥን ድራማውን ረኛዬን ስታነሳ ሐሳብ አምጥታ ምስል ከስታ የምታቀርብበት ደረጃ የበለጠ ያረካኛል። አብሬያቸው የሰሯቸው ልጆች አሉ። በዚህ እንኳን በጣም እድለኛ
ነኝ።
ብዙ ባለሙያ አለ። በስራ አጋጣሚዎች እንገናኛለን። በርቀትም እንዲሁ በመታየት በርቀት ደግሞ ምንድነው
ታከብሮ መታደንቀው አለ። መልካም የህይወት ጥያቄ ባልጠበቅኩት ሁኔታ አንስተነዋል። በአጋፋሪ ያለ ምክንያት አንመጣም እንብላል ያለ ምክንያት ማንሄድም እንዳለው ሁሉ በህይወት ያለንበትን ጊዜ ዋጋ እኛ ምን ተምነው እስኪመስል ድረስ የምናረጋቸውና የማናረጋቸው ነገሮች ልዩነት ያመጣሉና ማጋጣሚ ሲኖር በተለይ እንዲፈታኝ በሆነ ጊዜ ሰዎች በጥቂት ውስን በሆኑ ጥቅሞች የሌሎችን ህይወት ማሰናከልም ብለው መጉዳት ዛሬ ህይወት ማጥፋትም ቀላል ሆኗል። እዛ ድረስ የሚካሄድበትን ስታይ ይበልጥ ገኖ ይታያል። በኢትዮጵያ ብቻም አይደል በዓለምም በዩናይትድ ስቴትስም ፖለቲካ ውስጥ ሁሉ ታየዋለህ። እንደ ሰው ግን እንደ ኪነ ጥበብ ባለሙያ እኛም የመገናኛ ብዙሃን ውስጥ ያለን ሰዎች ኃላፊነቱም እንዳለው የምትሰራው ነገር ውስጥ በግል ጠባይህም እንዲታይ የምትፈልገው ነገር ትሞክራለህ አቅምህን እና እንደ ትርጉም የሚሰጥህን ነገር ማየት ፈልጌ ነው። በመሄጃችንና በመጣንበት ጊዜ መካከል ያለው ነው ሁሉም ነገር እሱ ብቻ ነው። ያን ልዩነት ማምጣቱ ላይ ሆም ብሎ ቀኑን ማሰብ በጥንቃቄ ብለህ ደጋግመ ስትል በጣም ይሳበኝ ነገር አለ። ምን ማለት ነው ለአንተ እሱ? ያ በጥንቃቄ መኖር ህይወትን እስከምትችለው ማጣጣምን ተነፍገህ አይደለም በትክክል እረዳለሁ። ማጣጣም በምትፈልገው ደረጃ አጣጥመህ ነገር ግን መኖር ዝም ብሎ ከመኖር መሻገሩን የሚያሳይ መስለኛል አንደጋገርህና እሱ ላይ እንደ የመጨረሻ ቃሎችን ብንሰማ።
አሁን እንግዲህ እኔ የህይወት መመሪያዬ ራሴን ማሸነፍ ነው፣ ራሴን መብለጥ ነው፣ ከትላንት ዛሬን መብለጥ። በምንም አጋጣሚ እኔም ዙሪያ ላሉ በቅርበትም በርቀትም ለሚያቆኝ ለማያቆኝም ጭምር ደስታን መፍጠር መቻል፣ የተሻለ ጊዜን መስጠት መቻል ትልቁ ፍላጎቴ ነው። አንድ ሰዓት ተኩል ሊፈጅ ይችላል ቲያትሩ መጋረጃ ተከፍቶ እስከሚዘግፍ፣ ፊልሙ 2 ሰዓት ሊፈጅ። ያቺን ሰዓት ረፍትን ከሰጠው ምችለው ይሄን ነው፣ እኔ ጋር ያለኝ ይሄ ነው መክሊቴ። ያንን ደስ የሚል ረፍት የሚሰጥና ህይወትን መለስ ብሎ ለመገምገም የሚያስችል ሐሳብ ከጣልኩ ይበቃኛል። እኔ የምችለው ነገር ነው በመስራት ማምን ማልችለው ነገር ውስጥ አልገባ። ለውጥ ብላመጣ በመችልበት ነገር ላይ ነው መስራት።
ይሄን ማጣውት ምትፈልጋው?
አዎ። የሚለወጡትን በመለወጥ የማይለወጡትን አምኖ በመቀበልና በመተው ሁሉን ነገር ለማምነው ፈጣሪ አስቀድሜ በመስጠትና መሪነቱን ለሱ በመስጠት መንቀሳቀስ ሰው ነኝ። ከትላንት የተሻለ ራሴን በልጫለሁ ወይ ይያስባለሁ። የሆነ ሰው በሆነ አጋጣሚ እኔን ቢያስብ መልካም ስሜት እንዲሰማው ፈልጋለሁ። የተሰጠኝን መክሊት አሟጥጬ ተጠቅሜ 3ም 5ም 10ም የተሰጠነን መክሊት እንድናተርፍበት ፈልጋለሁ። በየትኛውም ሰበብ ከኔ ስንፍና የተነሳ ያንን እንድነፍግና እንድጸጸት አልፈልግም። በዚህ ህይወት ውስጥ ነው የምኖረው።
ግሩም ክብራትና ክብራን ተመልካቾቻችን፣ ከቆይታችን ዘና ካለውም መድረኩንም የምሩንም ህይወት በተመለከተ ከተዋናይነትም ባሻገር አዘጋጅና ደራሲ ጭምር ሁለገቡ ከያኒ አለማየሁ ታደሰ ለነበረን ቆይታ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ያክብርልኝ።
አድማጮች፣ ከእውቁ ተዋናይ ካለማየሁ ታደሰ ጋር በቪዲዮ ምስል ጭምር ያደረግነውን ሙሉ ወጋችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
አጋፋሪን ሳይው ከርሜ አጋፋሪን መኖር በጀመርኩ ተናንተ ሁድ ደግሞ እናንተ በእውነት ስለመኖር ወይም እየኖሩ ስላለመሞት ሞተውም ስለመኖር ያሉ ጉዳዮች እንዳስብ የሚያደርግ ውይይት ካለማየው ታደሰ ጋር ጨራርፋችሁ ሄዳችሁና
ጉዳዩ የበለጠ በሐሳብ ያደረ ለነገሩ ለወትሮም ስለመሞት አስቤ ሳይሆን ዝም ብሎ ኖሮ ስለመሞት ያለ አሻራ ስለመለየት የሚነሱ ጥያቄዎችን ማሰብ ወድ ነበር።
አሁን ደግሞ ሞት የሚባለው ወዳጃችን ከምንጊዜውም የበለጠ ቅርብ ሁነት መሆኑ ግልጽ እየሆነልኝ መምጣቱ በእውነት ስለመኖር ያሳስበኝ ገብቷል በሚል ተንደርድራ ሰፋ ያለ ሐሳብ ያጋራችን ቤተኛችን ደራሲ ሰብለ ደምሴ ናት።
ሞት የተባለ ወዳጃችን ማለቷ ግርም ብሎኛል።
ሞት የምንፈራና የምናረቀውን ያህል ሩቅ አይደለም ልትለን ነው።
አብሮን ነው የሚኖረው እያለች ነው።
አብሮን ነው የሚኖረው ነው የደራሲ እይታም ነው። እንግዲህ ሰፋ ያለ ዝርዝር ያለውን ሙሉ አስተያየቷን በምናቀርብ ጊዜ እንረዳላት ይመስለኛል።
ልክ ነው አሉላ እንዳለው ዘለግ ያለውን የሰብለን ወግና ሌሎች አድማጮቻችን ያደረሳችሁንን አስተያየት በመጪው የራዲዮ መጽሔት ይዘን እንመለሳለን።
ክብራትና ክብራን የራዲዮ መጽሔት ተከታታዮች፣ በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት
እንዲሁም በጽሁፍም ሆነ በድምፅ እንዳመቻችሁ ልታደርሱን ትችላላችሁ።
ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው።
አሁን እንግዲህ እንደምታውቁት የቀረን Yeah.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ
በዚሁ ተሰናበትን።
ሰላም
በደህና ደሩ።
Yeah, no fix.